Gambino, B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያና ኤርትራ ድንበር እሁድ ዕለት በተካሄደው ውጊያ የኤርትራ መንግስት ያደረሰን ጉዳት ይፋ አድርጓል። ከ200 በላይ የኢትዮጵያ ወታደሮችን ገድያለው፣ ሌሎች ከ300 በላይ የሚሆኑ አቁስያለው ሲል የኤርትራ መንግስት መግለጫ አውጥቷል።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምፅ ሬዲዮ ሲናገሩ ጥቅስ የሚሸሽ ሰራዊት፣ የተበተነ ጦር በመሬት ላይ የተፈጠረውን ሁኔታ ሊረዳ የሚችልበት መንገድ የለም ብለዋል።
የምናጽናናው ሰውም ስለሌለ በዚህ ጉዳይ ላይ ተመስርተን አንላይክ የኤርትራ መንግስት ይህን አድርገናል ይህን አናደርግም ኦልሬዲ መልእክቱ ተላልፏል። መሰራት የነበረበት ስራ ተሰርቷል። እሱ ነው ብቸኛው መልእክት።
በኦሮሚያ ክልል ለወራት በዘለቁ ተቃውሞች ከ400 በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች አስታወቀ።
We're about 500 incidents of protest over the last 7 months, and there may have been more.
ላለፉት 7 ወራት 500 እና ከዚያም በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ።
ሌዝሊ ለፍኮ የሁማን ራይትስ ዎች አፍሪካ መረጃ አጠናካሪን አነጋግረናል። የኢትዮጵያ መንግስት ሁማን ራይትስ ዎች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብሏል።
ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሁማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሁማን ራይትስ ዎች የገረመኝ በታህሳስ 400 ብሎ አሁን አለመጨመሩ ነው የገረመኝ።
የመንግስቱ ቃል አቀባይ አቶ ጌታቸው ረዳ የሰጡት ማብራሪያ ነው። በሌላኛው ዘገባ 71 የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት ቀርበዋል። ፍልሰተኞቹ የተያዙት ባለፈው ወር መጨረሻ አካባቢ ሲሆን ያሳለፍነው ሰኞ ፍርድ ቤት ቢቀርቡም የሀገሪቱ ፖሊስ ምርመራዬን አልጨረስኩም በማለት የሁለት ሳምንት ቀጠሮ እንዲሰጣቸው ተደርጓል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ ቀዳሚው ዝግጅታችን የምናልፍበት ይሆናል። ጋቢና ቪኦኤን በአጭር ሞገድ በ1431 በመካከለኛ ሞገድም እንደዚሁ ታገኛላችሁ። ተከታዩ ዘገባችን ባለፈው እሁድ ሰኔ 5 ቀን በጾረና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ከባድ ውጊያ ከ200 በላይ የኢትዮጵያ ወታደሮችን ገድያለሁ፣ ሌሎች ከ300 በላይ የሚሆኑትን አቁስያለሁ ሲል የኤርትራ መንግስት አስታወቀ። በዛሬው ዕለት የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ ሰራዊትን ጥቅስ ደቁሰን በወታደሮቹ ላይ ከፍተኛ ጉዳት አድርሰናል ብሏል። የኢትዮጵያ ጦር ጥቃቱን ከጀመረባቸው ስፍራዎች እንዲያፈገፍግ አድርገናል ይላል መግለጫው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምፅ ሬዲዮ ሲናገሩ ጥቅስ የሚሸሽ ሰራዊት፣ የተበተነ ጦር በመሬት ላይ የተፈጠረውን ሁኔታ ሊረዳበት የሚችልበት መንገድ የለም ብለዋል። የኢትዮጵያ መንግስት የደረሰበትንም ሆነ ያደረሰውን ጉዳት ከመግለጽ ተቆጥቧል። ከአቶ ጌታቸው እንስማ።
የኤርትራ መንግስት ምናልባት ጥቂት ደጋፊዎች ያሉት የእነሱን ስሜት ለመጠበቅ ብለው የሰጠው ሊሆን ይችላል። እሱ ብቻ ነው ማለት ይቻላል።
የጉዳቱን አስመልክቶ ምናልባት በእሁዱ ውጊያ የደረሰውን ጉዳት አስመልክቶ ከዚህ በፊትም ጥያቄ አቅርቤ የነበረ ሁኔታውን እየገመገማችሁ እንደሆነ ነው የሰማሁት። በኢትዮጵያ በኩል ከእናንተም ከኤርትራም በኩል የደረሰውን አስመልክቶ ያላችሁ መረጃ አለ?
አስፈላጊ ነው ብለን አናምንም። ለማንኛውም በዚህ ጉዳይ ላይ ምክንያቱም እናጽናናው ሰውም ስለሌለ በዚህ ጉዳይ ላይ ተመስርተን አንላይክ የኤርትራ መንግስት ይህን አድርገናል ይህን አናደርግም ኦልሬዲ መልእክቱ ተላልፏል። መሰራት የነበረበት ስራ ተሰርቷል። እሱ ነው ብቸኛው መልእክት።
በጣም ነው የማመሰግነው አቶ ጌታቸው ረዳ የኢትዮጵያ መንግስት ቃል አቀባይ፣ ለማብራሪያው አመሰግናለሁ።
አመሰግናለሁ ሄኖክ።
በኢትዮጵያና በኤርትራ እንግዲህ ሰሞኑን በውጊያው ዙሪያ የምናውቃቸውን አንዳንድ መረጃዎች እንግለጽላችሁ። ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ለዋላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉዳዩ እንዲመረምርና እንዲያወግዝ በሳምንቱ መጀመሪያ መጠየቋን አስታውቃለች። የኤርትራ የማስታወቂያ ሚኒስትር ባወጣቸው መግለጫዎች የኢትዮጵያ መንግስት ሰኔ 5 ቀን ጥቃት ሰንዝሯል ብሏል። የኢትዮጵያ መንግስት ደግሞ በበኩሉ በተለይ ቃል አቀባዩ አቶ ጌታቸው ረዳ ለአሜሪካ ድምጽ ሬዲዮ እንደገለጹት የኤርትራ መንግስት ለማጥቃት ያደረገው ሙከራ ቀልብሰናል ማለታቸው ይታወሳል። እሁድ ዕለት በሁለቱ አገሮች መካከል በጾረና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑ ተዘግቧል። አሁን ወደ ዕለታዊ ዘገባችን እናልፋለን። በኦሮሚያ ክልል ለወራት በዘለቁ ተቃውሞዎች ከ400 በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች በዛሬው ዕለት አስታውቋል። ጽዮን ግርማ የድርጅቱን መረጃ አጠናቃሪዎች አነጋግራ የሚከተለውን ዘገባ አሰናድታለች።
ጭካኔ የተሞላበት ጭፍጨፋ ለኦሮሚያ ተቃውሞ መልስ የግድያና እስራት በኢትዮጵያ በሚል ርዕስ የሚጀምረው የሂውማን ራይትስ ዎች ሪፖርት የኢትዮጵያ መንግስታት የጸጥታ ኃይሎች ከህዳር ወር ጀምሮ በመላ ኦሮሚያ ክልል ተስፋፍቶ በነበረው ህዝባዊ ተቃውሞ ተሳታፊዎች ላይ ከመጠን ያለፈና እስከ መግደል የሚያደርስ ኃይል ተጠቅመዋል። 400 የሚገመቱ ሰዎች ተገድለዋል። በሺዎች የሚቆጠሩ ጉዳት ደርሶባቸዋል። በአስር ሺዎች የሚቆጠሩ ታስረዋል። እንዲሁም በመቶዎች የሚቆጠሩና ምናልባትም ከዚህ ቁጥር የሚልቁ ሰዎች ደግሞ ተገዶ የተወሰዱበት አይታወቅም ይላል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌስሊ ሊፍኮው ስለ ሪፖርቱ ይዘት ለአሜሪካ ድምጽ ሲናገሩ ተቃውሞ የጀመረው በህዳር ወር መግቢያ 2008 ዓ.ም መሆኑን ገልጸው የተቃውሞ መነሻ ደግሞ የመንግስት ባለስልጣናት በግንጪ የሚገኝ አንድ ደንና የእግር ኳስ ሜዳን ለኢንቨስትመንት ልማት ለማጽዳት መወሰናቸው እንደሆነ ያስረዳሉ። በዚህ አካባቢ የተነሳውን ተቃውሞ ተከትሎም ቢያንስ በኦሮሚያ ክልል በሚገኙ በ17ቱም ዞኖች ውስጥ ባሉ የተለያዩ 400 አካባቢዎች ተቃውሞ እንዲዛመት መነሻ ምክንያት ሆኗል ይላሉ።
We're about 500 incidents of protests over the last 7 months and there may have been more.
ላለፉት 7 ወራት 500ና ከዚያም በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ውሃና የጎማ ጥይትን ጨምሮ የመግደል ደረጃ ላይ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚዎች ያገኘነው መረጃና ተደጋጋሚ ማጣራት የመንግስት ጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል።
ሌስሊ ሊፍኮ ሪፖርቱ የተጠናከረው ከ125 በላይ ከሆኑ የአይን እማኞች ተጠቂዎችና የመንግስት ባለስልጣናት ጋር በተደረገ ቃለ ምልልስ እንደሆነ ገልጸው ባለፉት 7 ወራት በኦሮሚያ ሰልፈኞች ላይ የተፈጸመውን እጅግ በጣም ከባድ የሰብአዊ መብት ጥሰት ክስተቶችን በመመዝገብ ጭምር መሆኑን አስረድተዋል። በዚህም በጸጥታ ኃይሎች ከተገደሉት 400 ሰዎች በተጨማሪ በ10 ሺዎች ታስረዋል ይላሉ። ሪፖርቱ ስለታሰሩ ሰዎች በሚዘረዝርበት ክፍልም የጸጥታ ኃይሎች በኦሮሞ ማህበረሰብ ውስጥ ተደማጭነት አላቸው ተብለው የተገመቱ ሰዎችን ለመለየትና ለማሰር ትኩረት የሚያደርጉባቸው ሲሆን ከነዚህም ውስጥ ላብነት ሙዚቀኞች፣ መምህራን፣ የተቃዋሚ አመራሮችና ሌሎች ማህበረሰቡን ለቀጣይ አመጽ የማነሳሳት አቅም አላቸው ብለው የገመቷቸውን ሰዎች ሰብስበው አስረዋል ይላል። የሁማን ራይትስ ዎች የጥናት ባለሙያ በዚህ ጥናት ላይ ከፍተኛ ተሳትፎ የነበረው ፊሊክስ ሆርን በኢትዮጵያ መረጃ ለማሰባሰብ ካለው የተዘጋ ሁኔታ አንጻር ይህን ሪፖርት ለማዘጋጀት አዳጋች ቢሆንም መረጃውን ለማግኘት የተለያዩ ዘዴዎችን መጠቀማቸውን ያስረዳል።
አደጋች ነው። የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን ለማግኘት ዘዴ ማበጀት ከተቻለ ግን አሁን መረጃዎችን ማሰባሰብ ይቻላል። በማህበራዊ ብዙሃንና ሌሎች ምስጢራዊ የሆኑ መንገዶችም መጠቀም፣ በየአካባቢዎቹ የሚኖሩ ኢትዮጵያውያንን በመጠየቅና ሌሎች በቅርቡ ከሀገሪቱ የወጡ ሰዎችን በማነጋገር መረጃዎችን አሰባስበናል። ይህን አይነት ጥናት ለማካሄድ አገር ውስጥ መሆን ነበረብን፣ ወይም ሌሎች የአገር ውስጥ መንግስታዊ ያልሆኑ ድርጅቶች ይህን ጥናት ማከናወን ነበረባቸው። ይሁን እንጂ መንግስት ይህ እንዲሆን ባለመፍቀዱ ይህን ማድረግ ግን አልተቻለም።
የኢትዮጵያ መንግስት እንዲህ አይነት ሪፖርቶችን በተደጋጋሚ እንደማይቀበል መግለጹ ይታወቃል። ለዚህም ምክንያቱ ከሀገር ውጭ የተዘጋጀ ሪፖርት ታማኒነት ሆነ ተጨባጭ ሊሆን አይችልም የሚል ነው። ስለዚህስ ምን ይላሉ በሚል የተጠየቁት ፊሊክስ
If you were going to research any sort of
ይህን መሰል ሪፖርት ለማዘጋጀትና መረጃዎችን ለማሰባሰብ የተለያዩ ዘዴዎችን መጠቀም ያስፈልጋል። ከዚህም አንዱ የአይን ማኞችን መጠየቅ አለያም ከጥቃቶቹ ሰለባዎች ጋር መነጋገር የመሳሰሉትን ይጨምራል። ይህንን ማድረግ ችለናል። ቁጥራቸው 125 የሚደርሱ ቃለ ምልልሶችንም አድርገናል። ሌሎች ቁጥራቸው 300 የሚደርስ ሰዎችንም በአጭሩ ያዩትና ያለፉባቸውን ሁኔታዎች በተመለከቱ ጉዳዮች ዙሪያ ማነጋገር ችለናል። ይህ ደግሞ ተቃውሞውን ተንተርሶ የተፈጸሙትን የሰብአዊ መብት ጥሰቶች ለማጣራት ረድቶናል። ለሂውማን ራይትስ ዋችም ሆነ ለሌሎች በሰብአዊ መብት ጥሰት ላይ የሚወጡ ዘገባዎች እና ሪፖርቶች የመንግስት መልስ ሁሌም ተመሳሳይ ነው። መንግስት የሚያቀርበው ወቀሳ ደግሞ ዘገባውንም ሆነ ዘገባው የተጠናቀረበትን ሂደት ከማየቱ አስቀድሞ ነው።
ሪፖርቱ ለኢትዮጵያ መንግስት የማሻሻያ ሐሳብ ያለውንም አካቶ ይዟል።
ዛሬ ማምሻውን የኢትዮጵያ መንግስትን ምላሽ በጉዳዩ ላይ ይዘናል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ሂውማን ራይትስ ዎች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብለዋል።
በኦሮሚያ ክልል የተካሄዱ የተቃውሞ ሰልፎችን አስመልክቶ የሂውማን ራይትስ ዎች ዛሬ መግለጫ አውጥቷል። የኢትዮጵያ የጸጥታ ኃይሎች ከ400 በላይ የሚሆኑ ሰልፈኞችን የገደሉ ሲሆን ከ10,000 በላይ የሚቆጠሩትን ደግሞ ማሰራቸውን ገልጿል። የእናንተ ምላሽ?
እዚህ መሬት ላይ ያለ የኢትዮጵያ ሂውማን ራይትስ ኮሚሽን ያደረገው ጥናት አለ። ሂውማን ራይትስ ዎች ደግሞ መሬት ላይ የሌለ ሩቅ ቦታ ያለ ተቋም ያወጣው ሪፖርት በጣም ይራራቃል ነው ሰው የሚራራቁት በእርግጥም የሁለቱ ተቋሞች ያሉበትን ኪሎ ሜትር ርቀት ያክል ነው። የሂውማን ራይትስ ዎች ይህን ቁጥር በነገራችን ላይ ገና ኖቨምበር የጠቀሰው ቁጥር ነው። ኖቨምበር ግርግር የሚባለው ሲነሳ የጠቀሰው ቁጥር ነው። አለመጨመሩ ነው ትንሽ እንደ አንድ አዎንታ መወስደው እንጂ ከዚህ ውጭ ሂውማን ራይትስ ዎች ቁጥርን በሚመለከት በጣም ጀነረስ እንደሆነ አውቃለሁ። ከዚህ በዘለለ ኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው የተለየ ምላሽ የለም።
እንግዲህ በታህሳስ ወር ከሆነ 400 ከሆነ ከዛም በላይ ነው የሚሉት ወይስ ቁጥሩ ጨምሯል ነው የሚሉት?
አይ ሂውማን ራይትስ ዎች የቁጥር ኮንሰፕት ምን ያክል የተምታታ እንደሆነ ብቻ ነው መግለጽ የምፈልገው። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሂውማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሂውማን ራይትስ ዎች የገረመኝ በታህሳስ 400 ብሎ አሁን አለመጨመሩ ነው የገረመኝ።
ተቋሙ የጠየቀው እርስዎ የኢትዮጵያ የሰብአዊ መብቶች ኮሚሽንን ገልጸዋል፣ በመንግስት ቁጥጥር ስር ድባብ ያለና ተአማኒነት ያለውና ገለልተኛ አይደለም፣ ስለዚህ ገለልተኛ የሆነ ማጣራት እንዲካሄድ የኢትዮጵያ መንግስት ድጋፍ መስጠት አለበት ሲል ጥሪ አቅርበዋል ለእናንተ። የእናንተ ምላሽ ምንድን ነው?
አጀንዳ ያለው ተቋም ለምን ገለልተኛ ማጣራት ብሎ ጥሪ እንደማያቀርብ ነው የማይገባኝ። ለማንኛውም እንደዚህ አይነቱን የሂውማን ራይትስ ዎች ከወይቱ በላይ ፓንች ለማድረግ የመፈለግ አዝማሚያ ድሮም ተቀባይነት አልነበረውም፣ አሁንም ተቀባይነት የለውም።
ሰሞኑን ከዚሁ ጉዳይ ጋር በተያያዘ የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አውጥቶ ነበር። ይህን ሪፖርት በተመለከተ የኮሚሽኑ ኃላፊ አቶ አዲሱ ገብረ እግዚአብሔር ይህን ብለው ነበር።
ተመጣጣኝ ነው የተባለበትን ምክንያት የራሱ ዝርዝር ምክንያታዊ ነገሮች አሉ። በኦሮሚያ የተከሰተው ግጭት ብሎም ደግሞ ይህን ግጭት ወደ ህውከትና ብጥብጥ ሲያመራ በርካታ ሰው ህይወቱን አጥቷል፣ ንብረት ወድመዋል፣ የመንግስትም የህዝብም ንብረት ወድመዋል፣ የኢንቨስትመንት አውታሮች ወድመዋል፣ መሰረተ ልማቶች ተጎድተዋል። ይህንን ለመከላከል ይህንን ጸጥታ ኃይሉ ማለትም ከመከላከያ ሰራዊትም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሻም ገብተው ባያረጋጉት ኑሮ ባይቆጣጠሩት ኑሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር። ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ ባጭር ሞገድ ዝግጅታችንን በ19 ሜትር ባንድ በ15580 ኪሎ ሄርስ ባጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ አስተያየታችሁን ስጡን።
አትቪዮ አማሪክ ላይ አሁን በቀጥታ የምትከታተሉን ከላይ ባሰማናችሁ ዘገባዎች ዙሪያ አስተያየቶቻችሁን እንቀበላለን። የኢትዮጵያና የኤርትራን ጉዳይ አስመልክቶ ከሁለቱም መንግስታት የተሰጠውን መግለጫ አሰምተናችኋል። የእናንተን አስተያየት አትቪዮ አማሪክ ላይ እንደዚሁም በትዊተር አትቪዮ አማሪክ ላይ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን ሁልጊዜ አድርሱን። አሁን ሙዚቃን ጋብዛችሁ የጋቢና ቪኦኤ ዲጄ ዲጄ ፋትሱ ስቱዲዮ ይገኛል። ዲጄ ምን ይዛል ዛሬ?
ዛሬ ያዘጋጀውላችሁ ሙዚቃ እንግዲህ ቆየት ካሉት መካከል ነው። ባህሩ ቀኜ መላ መላ ይሰኛል። በጣም ጥሩ ሙዚቃ ነው።
እናመሰግናለን ዲጄ።
ተሰራ ተገኝ ጌጤ ሞላ እንዳንጀማረበት የኔም ገላም ሰው ኑሮው ተቃንቶ እስኪ ዳዳ እያለ ይኖራል መላ መላ እያለ ይኖራል መላ መላ እያለ ይኖራል መላ መላ በችግሩ ጊዜ መላ መላ ቆርሶ ላጎረሰው መላ መላ ብድሩን ይከፍላል መላ መላ እድሜ ላገኘ ሰው መላ መላ እንዴት ይረሳል መላ መላ የሰው ወዳጅነት መላ መላ አብሮ የማደጉ መላ መላ የጥንቴ ልጅነት መላ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ እልል እንዴነይነይ ረነይ ረነይ ምንጊዜ ማልከዳሽ መላ መላ በያብረን እንብላ መላ መላ ወትሮ ሚያራዳ ነው መላ መላ እንዲህ ካለው መላ መላ ወይ መላ ወይ መላ ወይ መላ ወይ መላ ዘመዴ ዲኒኒ ዲኒላይ ዲኒኒ ዲኒኒ ይምጣ ያሉ እንደሆን እያራዳ ልጅ ይምጣ ፍቅሯን ልብሶ ያድራለ እንራቱንም ያጣ ካልሆነ ከበርቴ ገንዘብ ካልኩሮ ይምጣ ያራዳ ልጅ ተካፍሎ የሚያድረው ከውዱን እናት ልጅ የሚፋቀረው ይህንም ይምጣ ካሉ ይምጣ የቢያሳው ወዳጁን የማይክድ ቢያገኝ የማይረሳው ካመነው ጋር ቢሞት ለነሱ የማይሳሳው ካራዳ ልጅ ጋራ ምነው።
ወደ ታንዛኒያ ስናልፍ 71 የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት ቀርበዋል። ፍልሰተኞቹ የተያዙት ባለፈው ወር መጨረሻ አካባቢ ሲሆን ያሳለፈው ነው ሰኞ ደግሞ ፍርድ ቤት ቢቀርቡም የሀገሪቱ ፖሊስ ምርመራዬን አልጨረስኩም በማለቱ የሁለት ሳምንት ቀጠሮ እንዲሰጣቸው ተደርጓል። የታንዛኒያ ቻናል ቴሌቪዥን ጋዜጠኛ ሀሚስ ሱሌይማን ኢትዮጵያውያኑ ወደ ታንዛኒያ የገቡት በኬንያ ሞምባሳ በኩል አድርገው መሆኑን ለአሜሪካ ድምጽ ተናግሯል። የታንዛኒያ ፖሊስ ፍልሰተኞቹን በጀልባ ወደ ዳሬ ሰላም በህገወጥ መንገድ ያደረሳቸውን ግለሰብ በማፈላለግ ላይ ነው። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አድርሶናል።
ከሁለት ሳምንታት በፊት ታንዛኒያ በህገወጥ መንገድ የገቡት 71 የኢትዮጵያ ዜጎች በዳሬ ሰላም ፍርድ ቤት ቀርበው ለሁለት ሳምንት ቀጠሮ ተሰጣቸው። ኢትዮጵያውያኑ ታንዛኒያ የደረሱት ባለፈው የግንቦት ወር መጨረሻ ሲሆን ጉዟቸውንም በጀልባ አድርገው ወደ ታንዛኒያ እንደገቡ በታንዛኒያ ቻናል ቴን ለተባለ የቴሌቪዥን ጣቢያ የሚሰራ ጋዜጠኛ ሀሚሲ ሱሌይማን ለአሜሪካ ድምጽ ተናግረዋል።
አሁን እውነት ነው። የኢሚግሬሽን ቢሮ ኃላፊዎችና የዳሬ ሰላም ፖሊስ ቁጥራቸው 71 የሚደርስ ኢትዮጵያውያንን ይዘዋል። ስደተኞቹ መነሻቸው ከሞምባሳ ኬንያ ሲሆን በጀልባ ተሳፍረው ነበር ኪጆምቦኒ የሚባል ቦታ የደረሱት። ወዲያውንም ፖሊሶችና የኢሚግሬሽን ቢሮ ኃላፊዎች ይዘዋቸዋል። ብዙዎቹ ወጣቶች ናቸው። እድሜያቸው ከ16 እስከ 35 ዓመት መካከል የሚገኝ ሴቶች በመካከላቸው የሉም። ሁሉም ከኢትዮጵያ የመጡ ናቸው። ሰውነታቸው በጣም ተዳክሟል። ከነሱ ውስጥ አንዳንዶቹ ውሃና ዳቦ ይዘዋል፣ ሌሎች ደግሞ ተርበዋል። ድካማቸው ግን እንደሚመስለኝ ይበልጡን ረጅሙ ጉዞ ያስከተለው ነው። በባህር ላይ ከሞምባሳ እስከ ኪጆምቦኒ ያደረጉት ጉዞ በጣም አዳክሟቸዋል።
ኢትዮጵያኑ ተሳፍሮ ከመጡበት ጀልባ ወርደው ወደ መኪና ሊተላለፉ ሲሉ በአካባቢው የነበሩ የፖሊስ አባላትና የኢሚግሬሽን ባለስልጣናት ከህገ ወጥ አዘዋዋሪዎች እጅ እንዳስጣሏቸው ሐሚሲ ጨምሮ ይናገራል። በህንድ ውቅያኖስ አርገው ከኬንያ ሞምባሳ ወደ ኪጃምቦኒ ዳር ሰላም ያመጣቸው ህገ ወጥ አዘዋዋሪ ወዲያው ኢትዮጵያውያኑን በመኪና ላይ ትቷቸው ተሰውረዋል። ኢትዮጵያውያኑ ለሁለት ሳምንታት በላይ በታንዛኒያ ሴንትራል ፖሊስ ቁጥጥር ስር ከቆዩ በኋላ ባለፈው ሰኞ ፍርድ ቤት ቢቀርቡም የታንዛኒያ ፖሊስ ምርመራዬን አልጨረስኩም በማለት የሁለት ሳምንት ቀጠሮ ጠይቀዋል። ታንዛኒያ በተለያዩ ጊዜ ቁጥራቸው በርካታ የሆኑ የኢትዮጵያ ፍልሰተኞችን በቁጥጥር ስር የምታውል ሲሆን በዚህ ባለፉት 6 ወራት ብቻ አሁን የተያዙ 71 ኢትዮጵያውያንን ሳይጨምር ቢያንስ ከ120 በላይ የኢትዮጵያ ዜጎች በህገ ወጥ ዝውውር ወንጀል በታንዛኒያ ወህኒ ቤት ታስረው ይገኛሉ። ከዚህም በተጨማሪ አሁንም በዚህ አመት ባሳለፍነው ግንቦት ወር አጋማሽ ታንዛኒያ 74 ኢትዮጵያ ዜጎችን በኬንያ ድንበር ላይ አድርሳ ለዓለም አቀፉ የፍልሰተኞች ድርጅት IOM አቤት ማለቷ የምታወስ ሲሆን በኬንያ የኢትዮጵያ ኤምባሲ ፍልሰተኞቹን ወደ ሀገር ለመመለስ ጥረት ላይ እንደነበር በኤምባሲው ሁለተኛ ጸሐፊ የሆኑ አቶ አንዳርጉ በርሄ ተናግረው ነበር። በህገ ወጥ የሰዎች አዘዋዋሪዎች እየተጓዙ በታንዛኒያ ፖሊስ በቁጥጥር ስር ስለሚውሉት የኢትዮጵያ ዜጎች መንግስት ማድረግ የሚችል ነገር የለም ወይ ስንል አቶ አንዳርጉን ጠይቀን ነበር።
አሁን መታወቅ ያለበት አንድ ሰው በክሮስ ቦርደር ወደ ሰው ሀገር ሲሄድ የታንዛኒያ አሁን ለምሳሌ ወይም 6 ወር ይፈረድለታል ወይንም የሚከፈል ገንዘብ አለ። እሱ የራሳቸው ህግ አላቸው። በዛ መሰረት ነው የሚሄዱት። የታሰሩበት ተርማቸው ጨርሰዋል የሚለውን ነገር ደግሞ እንደ ኦፊሻል እንደ መንግስት ይሄ ነገር መንግስታችን ማሳወቅ ያለበት የታንዛኒያ መንግስት ነው ማሳወቁ እነዚህ ስለጨረሱ። ስለዚህ በእናንተ በኩል አስፈላጊውን ዶክመንት አዘጋጅታችሁ ሪፓትሬት እንድታደርጉልን ነው ሊያሳውቀን የሚችለው የታንዛኒያ መንግስት ነው። አሁን አንተ የምትነግረን ፎርማል ኮሚኒኬሽን ውጭ ነው እየነገርከን ያለው። ይሄን መሰረት አድርገን እኛ ያልተጠየቀነው ጥያቄ ሪስፖንድ ማድረግ አንችልም። እኛም እየተከታተልን እያል ፎርማል ደግሞ እነዚህ የእናንተ ዜጎች መሆናቸው አለመሆናቸውን አረጋግጡልን የሚል ከእነሱ ይመጣል። ይሄ ፊድባክ ይመጣል እኛ ጋር። እኛም የራሳችን የምንከታተልበት መንገድ አለን።
ከሁለት ሳምንት በኋላ ፍርድ ቤት የሚቀርቡ 71 የኢትዮጵያ ፍልሰተኞች ለፖሊስ ቃላቸውን በሰጡበት ጊዜ ሁላቸውም የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ያመሩ እንደነበረ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guarda! Guarda!
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ነው እየተከታተልን ያለ ነው። ተከታዩ የሙዚቃ እንግዳችን ይሆናል። ያነጋገረው ዲጄ ፋቱ ነው። ዲጄ ማንን ያናገርከው?
በዛሬው የሙዚቃ እንግዳችን ያነጋገርኩት ሄኖክ ማሪ ነው። ሄኖክ ማሪ እንግዲህ ከማሪ ብራዘርስ ጋር የሚታወቅ ሙዚቀኛ ነው። የተወሰነ ነገር ብሎናል። ዛሬ የተወሰነው እናሰማቸውና ነገ ደግሞ በጋቢና ሙዚቃ ፕሮግራማችን ሙሉን እንሰማዋለን።
ነገ ጋቢና ሙዚቃንም በዚሁ አስተዋውቀና ታዲያ
አርብ ነው የቀን ጠዴ አሪፍ አሪፍ ሙዚቃ እናስደምጣለን እና ከሙዚቃና ከኢንተርቴንመንት ጋር የተገናኘ ፕሮግራም ነው የምናደርገው አርብ አርብ እና ከአሁኑ እንድታደምጡ እንጋብዛለን። ዛሬ ግን ከሄኖክ ያደረግነውን አጠር ያለ እናስደምጣቸው። ሄኖክ እንኳን ደህና መጣ።
እንኳን ደህና ቆያችሁ። ፋሴ
ሰሞኑን እንግዲህ እያየንህ ነው እና ዜና ያማረረ ይመስላል። ዜና የዓለም ዜና።
አዎ ያው መጥፎ ወሬ ሁላችንንም እንደሚደብረን እንደሚያስመርረን እኔንም ተሰምቶኛል እና ሁላችንም እንጋራዋለን ይህን ሀሳብ ይመስለኛል።
ወንድም ወንድሙን ሲወጋ በጥላቻ የሚሰማው ደም ፋሰስ ሽብር ብቻ የጦርነት ስቃይ ነው ረሃበስቷል ተስፋ ፍቅር እምነትም ቦታ አጥተዋል።
ዓለምን እንደ አንድ ሰው ዓለም ላይ ያለውን ነገር የምታይበት መነጽር ነው አይደል? ዜና ማታ ከስራት ደግሞ ገባ ስላለ ልክ ቤት ገባ ቲቪውም ሬዲዮውም ሶሻል ሚዲያውም አንዳንድ ጊዜ በቃ የሚያስጨንቅ የሚያሳዝን ልብህን የሚሰብር ነገር ያሰማሃል። እና ቁጭ ብዬ አንድ ቀን ሳስብ ምንድን ነው የምንሰማው በቃ ለምን ሆነ ይሄ የምትልበት የሆነ የጥሞና ጊዜ ይኖርሃል። እና በዛች ሰዓት የተፈጠረች ሀሳብ ነች። ሁሉም ሰው ዜና ያህል ሁሉም ሰው ዜና ከዜና ጋር ይኖራል። እና ምን አለበት ይሄ ዓለም መልካም ቢሆን መልካም ቢወራ ወይም መልካም ነገር እንደዚህ ተጋኖ ቢሰራ ቢወራ ብለህ ታስባለህ። እና እንደዚህ አይነት ሙድ ውስጥ ሆኜ የጻፍኳት ዜማ ነች። እኔ በዚህ አልበም እንግዲህ በአጠቃላይ ካየኸው ብዙ ኮንተንት ዋይዝ ብዙ ነገሮች እነካክቻለሁ። ምክንያቱም አንደኛ ጊዜ ፈጅቻለሁ፣ ሁለተኛ ብዙ ጊዜ ውስጤ ሲመላለሱ የነበሩ መደረግ አለባቸው መባል አለባቸው ብዬ የማምናቸውን ዜማዎች ሀሳቦች አስፍሬያለሁ። እና ሙዚቃ ብዙ ቁም ነገር ሊወራበት የሚችል ሴክተር ነች ብዬ አምናለሁ። አርት የሰዎችን ህሊና መጠየቅ አለበት፣ የሰዎችን ህይወት መንካት አለበት፣ የሰዎችን የደስታ የሀዘን ጊዜ አብሮ ተሳታፊ ነው ብዬ አምናለሁ። በአርት ሰዎችን አመለካከት ትቀይራለህ፣ በሙዚቃ ሰዎች ታጽናናበታለህ፣ ያዘኑትን ታስደስትበታለህ፣ የተደሰቱትን ደግሞ በደንብ ሴሌብሬት እንዲያደርጉት ትረዳዋለህ አንድም ሰው። እና አርት ቫሊዩ አላት፣ ሙዚቃ ቫሊዩ አለው ከፍ ያለ ለዛውም ፍቅርን የምንተረጉምበት ዘይቤ ጥሩ ጤነኛ ሊሆን ይገባል ብዬ አምናለሁ። የሆነ ዴቲንግ ይመስላል ዘፈኖች አንዳንዴ ሁሉም አንዳንዱ ማታ ማታ ሊገናኝ ይላል ለዛሬ ብቻ እንደ የሚደር የሚል ትሰማለህ። እና ቫሊዩ እያጣ እየረከሰ እና ፍቅር ነው ግን ይሄ ትላለህ። ሶ ምን አለበት በዜማዎቻችን በሰል ያሉ ቁም ነገር የሰው ቁጭ ብሎ ይመሰጣል። አንዳንዴ ጭፈራ ቤት ብቻ ይመስላል ሙዚቃ ያለው አይደለም። ሰዎች መኪና እየነዱ ሙዚቃ ይሰማሉ። ሰዎች ከስራቸው ፋታ አይናቸውን ጨፍነው ሙዚቃ ይሰማሉ። ሰዎች ወደ እንቅልፍ ሲሄዱ ሙዚቃ ይሰማሉ። እና ቴራፒም ነው ሙዚቃ። ሰዎች ትንሽ ጭንቅንቅ ብለን ነው አይምሯችን ታስሮ ቆይተን ሙዚቃ ስንሰማ የሚሰማን ነገር አለ። እና ፈውስም ነው ሙዚቃ። እና ከዛ ይበልጣል ከፍ ያለ ነው በቃ ከመጨፈር ከመዝለል ከፍ ይላል የሙዚቃ ቫሊዩ። እና እኔ በተቻለኝ መጠን በዜና ብቻ ሳይሆን በጣም የተለያዩ ኮንተንት ዋይዝ ብዙ ነገሮች አሉ አልበሜ ላይ። ፍቅር ይሻላል የሚላለ ኪራይ ቤት የሚላለ ሀሳባቸው በቃ ጠለቅ ያለ ሰዎችን ራሳቸው ጋር ከህሊናቸው ጋር እንዲያወሩ የሚያደርግ እርስ በርስ እንዲነጋገሩበት የሚያደርጉ ዜማዎችን ሰርቻለሁ። ያው እኔ የሚሰማኝን ሌሎች ሰዎችን ይነካል፣ በዚህ አምናለሁ። እኔን የሚያስደስተኝ ሰዎችን ያስደስታል ብዬ አምናለሁ።
ዲጄ ፋትሱንም ሄኖክንም እናመሰግናለን። እንግዲህ
ውይይታቸውን ነገ ይቀጥላሉ ጋቢና ሙዚቃ ላይ። ተከታተሏቸው። አስተያየቶቻችሁን ደግሞ አትቪዮ አማሪክ ላይ ስጧቸው፣ ተሳተፉ። ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማንን፣ ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበረው ነው። የጋቢና ዲጄ በመሆን ደግሞ ዲጄ ፋትኑ ከጎናችን ነበር።
ጉዟቸው የሰመረ ይሁን እያልን እንሰናበታለን። ኪትንም እያመሰገንን ነው። ከዚህ ከጋቢና ቪኦኤ ስቱዲዮ መልካም ምሽት። በነገው ጉዞ እንገናኛለን።